Gambino COA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ተጀመረ። ከአሜሪካ ድምጽ በመሽቱ ከመንሰማቸው ጉዳዮች መካከል
ወዲያው መጥቶ ባፈሙዝ ወደ ሌላ ቦታ ማይረደም ወደ ግራ ወደ ቀኝ ማለት ያለም ባፈሙዝ ያፈራሩ ሰው ይደደሩ
የየመን ሁቲ አማጽያንም ሆነ የሳውዲ ድንበር ጠባቂዎች በኢትዮጵያን ስደተኞች ላይ ተኩስ በመክፈት በርካታ ስደተኞችን ገድለዋል ሲል Human Rights Watch የተሰኘው የመብት ተሟጋች ድርጅት ወቅሷል። ከስደተኞችና ከድርጅቱ ተወካይ ጋር ቆይታ አድርገናል።
አስተዳደሩ መጠቀም እንዲችል ከዛ ውጪ ግን መሸጥ እንዳይችል አድርገን ያደረግነው
አዲስ አበባ ከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ ናቸው። አስተዳደራቸው የመሬት ወረራና ሌብነትን ለማስቆም የመሬት ኦዲት ስራ መጀመሩን ገልጸዋል። ዝርዝሩ በምሽቱ ይደመጣል። ሌሎች ጉዳዮችም ተካተዋል። ሀብታሙ ዘዩም መርሃ ግብሩን በመምራት ኤልያስ አስማረ መሰናዶውን በማቀናበር አብረናችሁን ቆያለን። ኤደን ገረመው ደግሞ በመከተል ያለምን ውሎና ዳር ታስቃኝናለች።
እመስጥልኝ በድጋሚ እንደምናመሻችሁ። የትግራይ ክልል የጸጥታና አስተዳደር ቢሮ ኃላፊ አቶ ተኪኡ መተኩ በሰጡት መግለጫ ትላንትና 27/2012 ዓመተ ምህረት የክልሉ የኮሮና ቫይረስ መከላከል ኮማንድ ፖስት ባካሄደው መደበኛ ስብሰባ 1568 እስረኞች በይቅርታ እንዲፈቱ እንደተወሰነ አስታውቋል። አቶ ተኪኡ እንደተናገሩት የኮሮና ቫይረስ ወረርሽኝን ለመከላከል ተብሎ የእስር ጊዜያቸውን ራሳቸውን ችለው ሊጨርሱ የማይችሉ ሆናቸው በጤና ባለሙያ የተረጋገጠና ለኮሮና ቫይረስ በቀላሉ ሊጋለጡ የሚችሉ የቆየ ህመም ያለባቸው እንዲፈቱ መወሰኑን ተናግረዋል። በተጨማሪም ከበደሉት ጋር እርቅ ይፈጸሙና የባህሪ ለውጥ ያመጡ የህግ ታራሚዎች እንደሚፈቱም አስታውቋል። ኃላፊው በይቅርታ እንዲፈቱ የተወሰነላቸው እስረኞች በልማት በመሳተፍ የበደሏቸውን ሊክሱ ይገባል ያሉ ሲሆን በይቅርታ ከበደሉት ጋር ያልታረቁና ባስገድዶ መድፈር ላይ የተሳተፉ እስረኞች ግን በይቅርታው አልተካተቱም ብለዋል። እስረኞቹ ከነገ ጀምሮ ተፈተው ወደ ቤተሰቦቻቸው እንደሚቀላቀሉም ተነግሯል። ካሁን በፊት በመጋቢት ወር መጨረሻ በትግራይ ክልል የኮሮና ቫይረስ ወረርሽኝን ለመከላከል ተብሎ 1601 የህግ ታራሚዎች በይቅርታ እንዲፈቱ ተደርጎ ነበር። ዘገባውን ያደረሰን ሙልጌታ ጽባሃ ነው። የወላይታ ዞን አስተዳዳሪ አቶ ዳጋቶ ኩምቤና በሳቸው መዝገብ ታስረው የነበሩ 20 ግለሰቦች በ2 ሚሊዮን ብር የገንዘብ ዋስ ተለቀዋል። በዋስ መለቀቃቸውን ተከትሎ ዞኑ ወደ መደበኛ እንቅስቃሴው እየተመለሰ መሆኑን የዞኑ ነዋሪዎች በስልክ ለአሜሪካ ድምጽ ተናግረዋል። ዘገባው የዮናታን ዘብዲዮስ ነው። በአለም ደረጃ ከ20 ሚሊዮን በላይ የኮቪድ-19 በሽተኞች እንዳሉ ከ759,000 በላይ የሚሆኑ ሰዎች ደግሞ ለህልፈት መዳረጋቸው ታውቋል። የሙታኑ ብዛት በቅርብ 1 ሚሊዮን ሊደርስ እንደሚችልም እየተገመተ ነው። ቢያንስ ለቀጣዮቹ 3 ሳምንታት እያንዳንዱ አሜሪካዊ ውጭ በሚወጣበት ወቅት የአፍና የአፍንጫ መሸፈኛ ጭንብል ማድረግ አለበት ሲሉ ለፕሬዝዳንትነት እየተወዳደሩ ያሉት ጆ ባይደን ትናንት አስገንዝበዋል። ይህ አባባላቸው ለርዕሰ ብሔርነት ቢመረጡ የኮሮና ቫይረስ አያያዛቸው ከፕሬዝዳንት ዶናልድ ትራምፕ የተለየ እንደሚሆን ፍንጭ የሰጠ ተደርጎም ታይቷል። የሙያው ጠቢባን እንደሚሉት ጭንብል ማድረግ 40,000 የሚሆኑ ሰዎችን ከህልፈት ሊያተርፍ ይችላል። ስለሆነም እያንዳንዳቸው የክፍለ ግዛት አስተዳዳሪዎች ጭንብል ማድረግን ግዴታ እንዲሆን ማዘዝ አለባቸው ሲሉ ባይደን ተናግሯል። ጭንብል ማድረግ የማያዘወትሩት ፕሬዝዳንት ዶናልድ ትራምፕ በሀገሪቱ የቫይረሱ መዛመት እየበዛ በሄደበት ባሁን ወቅት አስተዳዳሪዎች ጭንብል ማድረግ ግዴታ እንዲሆን እንዲያደርጉ አልጠይቅም ብለዋል። የኒውዮርክ ታይምስ ጋዜጣ ዛሬ በዘገበው መሰረት ካሊፎርኒያ ውስጥ ከ600,000 በላይ የኮቪድ-19 በሽተኞች አሉ። የሞቱትም ወደ 11,000 ይጠጋሉ። ካሊፎርኒያ ይህን የሚያህል ብዛት ላይ በመድረስ የመጀመሪያዋ የዩናይትድ ስቴትስ ግዛት መሆኗን ጋዜጣው ዘግቧል። ትላንት ብቻ 7911 አዲስ የኮሮና ቫይረስ በሽተኞች ማግኘቷን 187 ደግሞ እንደሞቱባት ግዛቲቱ አስታውቃለች። ዋናው የዩናይትድ ስቴትስ የተላላፊ በሽታዎች ጠቢብ ዶክተር አንቶኒዮ ፓውቺ ትላንት በናሽናል ጂኦግራፊ በተደረገው ውይይት ሲናገሩ እኔ ተስፋ ባደረኩበት ደረጃ ላይ አይደለም ያለነው ታሪካዊ በሆነ ዓለም አቀፍ ወረርሽኝ መካከል ነው ያለነው ሲሉም ግልጽ አድርገዋል። ፕሬዝዳንት ዶናልድ ትራምፕ ወረርሽኙ በጣም አጭር በሆነ ጊዜ በጥሩ ሁኔታ መገኘቱ አይቀርም ቢሉም የፌደራል መንግስታትና ክፍላተ ግዛት ተባብረው መስራት ካልቻሉ በስተቀር የቫይረሱ በሽተኞች ብዛት እየጨመረ መሄዱን ይቀጥላል በማለት ፓውቺ አሳስበዋል። የቫይረሱ መዛመት እንዲቀንስ የማድረግ አቅም ይያለን እንደዚህ መሆኑ ያሳስበኛል ሲሉም ተደምጧል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም መንግስታት ቫይረሱን ለመከላከል የሚያስፈልገውን ሁሉ ማድረግ እንዳለባቸውና ምርመራ ማካሄድ የታመሙትንም ለይቶ ማከም ከነሱ ጋር ንክኪ የነበራቸውን ሰዎች በሙሉ ተከታትሎ በለይቶ ማቆያዎች ውስጥ ማስገባት ግድ እንደሚል ተናግሯል። ሌሎች ባለሙያዎች ደግሞ የዓለም መሪዎች ቫይረሱን ለመቆጣጠር የተሻለ እርምጃዎችን ካልወሰዱ በስተቀር በሁለት ዓመታት ውስጥ በዓለም ደረጃ የ50 ሚሊዮን ሰዎች ህይወት ካቀጠፈው የፍሉ ወረርሽኝ የባሰ ሊሆን ይችላል በማለት እያስጠነቀቁ ይገኛሉ። አድማጮች ለሰዓቱ ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና VOA ከአሜሪካ ድምጽ ይከተላል። በአሜሪካ ድምጽ መገኘ የሳተላይት መስመር ኦርን VOA ላይ እንዲሁም በድረገጻችን ላይ በቀጥታ እየተደመጠን ይገኛል። የዚህ መሰናዶ ቅጂ በፌስቡክ ገጻችን ላይ የሚቀመጣል። ወደ መጀመሪያው ጉዳይ እንሻገር። የየመን ሁቲ አማጽያን በሺዎች የሚቆጠሩ ኢትዮጵያውያን ስደተኞችን ከሀገራቸው ለማስወጣት በከፈቱት ተኩስ በርካታ ኢትዮጵያውያን መገደላቸውን የሰብአዊ መብት ተሟጋች ድርጅት የሆነው Human Rights Watch ትናንት ባወጣው መግለጫ አስታውቋል። የተኩስ ጥቃቱን ለማምለጥና ወደ ሳውዲ ድንበር ለመግባት የሞከሩ በርካታ ስደተኞች ላይ የሳውዲ ድንበር ጠባቂ ወታደሮች ተኩስ በመክፈት ተጨማሪ ኢትዮጵያዊ ስደተኞች መሞታቸውንም መግለጫው አካቷል። በመቶዎች የሚቆጠሩ ደግሞ በሳውዲ እስር ቤቶች ውስጥ ተጥለው የከፋ ችግር ላይ ናቸው ብሏል። ያነጋገርናቸው በሳውዲ እስር ቤቶች ውስጥ የሚገኙ ስደተኞች በበኩላቸው በከፍተኛ ስቃይ ውስጥ መሆናቸውንና ወደ ሀገራቸው መመለስ እንደሚፈልጉ ለአሜሪካ ድምጽ ተናግረዋል። ስመኝሽ ቆየ ሙሉ ዘገባውን ታስተማናለች።
በየመን ሰሜናዊ ክልል ከሳውዲ ጋር በሚያዋስነው አልጋሃር ተብሎ በሚጠራው አካባቢ በድንኳን ተጠልለው ይኖሩ የነበሩ በሺዎች የሚቆጠሩ ኢትዮጵያዊ ስደተኞች አካባቢውን በሚቆጣጠረው የሁቲ አማጽያን ቡድን ተገደው ወደ ሳውዲ አረቢያ ድንበር እንዲሄዱ የተደረጉት ባሳለፍነው ሚያዝያ ወር ነበር። ከተባራሪ ስደተኞቹ አንዱ በየመን ድንበር ላይ ለአንድ አመት የኖረው በላይ አብርሃ ነው። የተሻለ ኑሮ ፍለጋ ከሀገሩ እንደወጣና ወደ ሳውዲ አረቢያ ለመግባት ጊዜ እየጠበቀ እንደነበር የሚናገረው በላይ የሁቲ አማጽያኑ በድንገት መጥተው እንዳባረሯቸው ያስረዳል።
ወዲያው መጥቶ ባፈሙዝ ወደ ሌላ ቦታ ማይረደም ወደ ግራ ወደ ቀኝ ማለት አይደለም። ባፈሙዝ ያፈራሩ ስንት ሰው እየደደሩ እንደገና ሴቶችን ከልጆቻቸው እየነጠሩ ስንት ብዙ በጣም ብዙ ነው የቀረው እስከ መርከዝ ድረስ ማለት ነው። በጥርቅ የተሸኘ ነው። ከዛ መርከዞች ተቀበሉና በዚህ ሳምንት እናበራቸዋለን ብለው ወደ ጊዜ ምስር ቤት ወደ ዳይሬክት ሬጅስተርና ከዳይሬክት ሬት ወደ ጊዜ ና መጡና ከዛ ጀምረን እንግዲህ ያለው ስራይ የሚሞተወዝ ሁሉም ነገር በጣም የሚከብድ ነው።
አማጽያኑ ስደተኞቹ ይኖርባቸው የነበሩትን ከ300 በላይ ድንኳኖች በማፈራረስና በጠመንጃ አፈሙዝ በማስፈራራት ኢትዮጵያኖቹን ያባረሯቸው የኮሮና ቫይረስ አለባቸው በሚል ሽፋን መሆኑን የሰብአዊ መብት ተሟጋች ድርጅት የሆነው Human Rights Watch ትላንት ባወጣው መግለጫ አስታውቋል። መግለጫው አክሎ አማጽያኑ ስደተኞቹ ላይ ተኩስ በመክፈት ለጊዜው ቁጥራቸው በውል ያልታወቀ በርካታ ኢትዮጵያውያንን መግደላቸውንም ከአይንማኞች ማረጋገጡን ገልጿል። የድርጅቱ የስደተኞችና ፍልሰተኞች መብት ዳይሬክተር የሆኑት ቢል ፍሬሊክ ለአሜሪካ ድምጽ እንደገለጹት ኢትዮጵያኖቹ ከሁቱ አማጽያን ውስጥ ጥቃት በመሸሽ ወደ ሳውዲ ድንበር ለመግባት ሲሞክሩ የሳውዲ ድንበር ጠባቂ ወታደሮች ተኩስ በመክፈታቸው ተጨማሪ ኢትዮጵያውያን ለህልፈት ተዳርገዋል።
Soldiers, forces that were expelling people
ወታደሮቹ ስደተኞቹን ሲያባረሯቸው የኮሮና በሽተኞች እያሉ ይጠሯቸው ነበር። እዛ አካባቢ ኮሮና ስለመኖሩ የሚታወቅ ግን ምንም መረጃ የለም። በየመን በኩል ያለውን ድንበር በሚጠብቁት የሁቱ አማጽያንና በሳውዲ ድንበር ጠባቂ ኃይሎች በሁለቱም ወገን ይተኮስ ነበር። በተኩሱ መሃል አጣብቂኝ ውስጥ ገብተው ስቃይ የደረሰባቸውና የተገደሉት ግን ስደተኞች ናቸው።
ስደተኞቹ ሰፍረውበት የነበረው አልጋሃር የተሰኘው አካባቢ ብዙዎች ወደ ሳውዲ ለመሻገር የሚጠቀሙት የስደት መንገድ ነው። ሳውዲ ውስጥ ጂዛን በተሰኘ እስር ቤት ውስጥ የሚገኘው በላይ እሱና ሌሎች ከ14000 በላይ የሚሆኑ ኢትዮጵያዊ ስደተኞች በተለያዩ እስር ቤቶች ውስጥ እንዳሉና ከመቶ በላይ በማይዙ ክፍሎች ውስጥ እስከ 400 የሚሆኑ ታሳሪዎች በአንድ ላይ መታጎራቸውን ገልጾ ብዙ ሰዎች በተላላፊ በሽታና በጭንቀት እየሞቱ ነው ይላል።
መጀመሪያ ማለት እንዳንሞትም እንዳንድንም ነው ቁናም ከማይደረግ በሽታም ብዙ የተለያየ ነገር በሽታ ነው ያለው። ተር በሽታ አለ፣ ቁንጅ በሽታ አለ፣ በሙቀት የተነሳ ብዙ አይነት ነገሮች ያለ ባሻዎችም ስለማይተከሰሩም ሰዎች የተናነቁ ራሳቸው ነ ችግር ውስጥ ይገባሉ። ራሳቸው ማንቆ ይገባል።
ኢትዮጵያውያኖቹ በሳውዲ ወታደራዊ ካምፖች ውስጥ በአስከፊ ሁኔታ በስር ላይ መሆናቸውን ሂዩማን ራይትስ ዋችን ማረጋገጡን ፍሬሊክ ያስረዳሉ።
ስደተኞቹ ሳውዲ ከሚገኙ እስር ቤቶች ውስጥ ሆነው በላኩልን ቪዲዮ ምን ያክል አስፈቃቂ በሆነ ሁኔታ ውስጥ እንዳሉ አይተናል። በአንድ ጠባብ ስፍራ ብዙ ሰዎች ተጨናንቀው በመቀመጣቸው በተላላፊ የቆዳ በሽታ እየተሰቃዩ ነው። ይሄ እንዴት ስደተኞቹ በቀላሉ ለተላላፊ በሽታዎች ተጋላጭ እንደሆኑ ያሳያል። ስለዚህ አንድ ሰው በኮሮና ቫይረስ ከተያዘ ወረርሽኙ በፍጥነት ሊስፋፋ የሚችልበት ትልቅ ስጋት አለ።
በሳውዲ እስር ቤቶች ውስጥ የሚገኙ ኢትዮጵያውያን ለሂዩማን ራይትስ ዋች ቀርጸው በላኳቸው ተንቀሳቃሽ ምስሎች ኢትዮጵያኖቹ በጠባብና ሞቃታማ ክፍሎች ውስጥ በቆሻሻ መሃል ታጭቀው ይታያሉ። ከሽንት ቤት የሚወጣ ፍሳሽ በቀላቀለ ውሃ መሃል ተቀምጠው ድረሱልን እያሉ ሲጮሁም ይሰማሉ። የአሜሪካ ድምጽ ያነጋገራቸው ኢትዮጵያውያንም ነፍሰ ጡር እናቶችን ጨምሮ በእስር ቤቶች ውስጥ ያሉ ስደተኞች በቂ ምግብና ውሃ እንዲሁም ሕክምና እንደማያገኙ፣ የሚለብሱት ልብስና የሚተኙበት ፍራሽ እንደሌላቸውና በሳውዲ ጠባቂዎች ድብደባ እንደሚደርስባቸው ነግረውናል። ከነዚህ መሃል ሻምበል ከበደ ሌላው በጂዛን እስር ቤት የሚገኝ ታሳሪ ነው። በወሎ ራያ ከተማ ነዋሪ የነበረው ሻምበል እንዳብዛኛው ስደተኛ የተሻለ ኑሮ ፍለጋ ከሀገሩ ቢወጣም እስካሁን ከስቃይ በቀር ያጋጠመን የለም፣ ስለዚህ ወደ ሀገራችን መመለስ እንፈልጋለን ይላል። ፍሬሊክ ድርጅታቸው በእስረኞቹ ላይ እየደረሰ ያለውን የሰብአዊ መብት ጥሰት በተመለከተ የሳውዲ መንግስትንና በየመን ሰሜናዊን ክፍል የሚቆጣጠረውን የሁቱ አማጽያንን ለማነጋገር ሞክሮ እስካሁን ምላሽ እንዳላገኘ ለአሜሪካ ድምጽ ተናግረዋል።
Authorities on both sides of the border should do that. በሁለቱም ድንበሮች ያሉትን ስደተኞች ዓለም አቀፉ የስደተኞች ጉዳይ ድርጅት UNHCR እና ዓለም አቀፉ የፍልሰተኞች ድርጅት IOM እንዲጎበኙዋቸው መደረግ አለበት። ምናልባት ሁሉም ጥገኝነት ጠያቂ ላይሆኑ ይችላሉ። ነገር ግን ወደ ሀገሬ ብመለስ ችግር ሊደርስብኝ ይችላል የሚል ፍርሃት ያለባቸው ካሉ UNHCR ቀርቦ ሊመዘግባቸው ይገባል። ወደ ሀገራቸው በፈቃደኝነት መመለስ የሚፈልጉትንም IOM ይረዳቸው ይችላል። በቆዳ በሽታ የተያዙትን፣ በተፈጠረው ነገር ድንጋጤ ውስጥ ያሉትን፣ ቤተሰቦቻቸው የተገደሉባቸውን፣ ወደ ሀገራቸው መመለስ የሚፈልጉትን ሁሉንም የሰብአዊ መብት ድርጅቶች እርዳታ ሊያደርጉላቸው፣ ደህንነታቸው ተጠብቆ ወደ ሀገራቸው እንዲገቡ ይረዳቸው ይችላል።
ሂዩማን ራይትስ ዋች በሁቱ አማጽያንና በሳውዲ ወታደሮች ጥቃት ከደረሰባቸው ኢትዮጵያውያን በተጨማሪ የኤርትራና የሶማሌ ስደተኞች ሊኖሩ ይችላሉ ብሎ ቢገምትም እስካሁን ያገኛቸውና ያነጋገራቸው ግን ሙሉ በሙሉ ኢትዮጵያውያን መሆናቸውን ገልጿል። ድርጅቱ ባለፈው አመት ያሰባሰበው መረጃ እንደሚያመለክተው በኢኮኖሚ ችግር፣ በድርቅና በሰብአዊ መብት ጥሰቶች ምክንያት በየመን አቋርጠው ወደ ሳውዲ ከሚጓዙ ስደተኞች መሃል 90% ኢትዮጵያውያን ናቸው። ዓለም አቀፉ የፍልሰተኞች ድርጅት IOM በ2019 ዓመተ ምህረት ብቻ ከ140000 በላይ ኢትዮጵያውያን ፍልሰተኞች የመን መግባታቸውን ጠቁሟል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ጋቢና VOA ከአሜሪካ ድምጽ መደመጡን ይከተላል። አብራችሁን ስለሆናችሁ እናመሰግናለን። አዲስ አበባ ከተማ ነዋሪዎችን በመልሶ ማልማት ምክንያት ማፈናቀል ከለውጡ በኋላ መቆሙን የከተማዋ ምክትል ከንቲባ ታከለ ኡማ ተናግረዋል። አርሶ አደሩን ያቀፈች ከተማም እንገነባለን ብለዋል። ከንቲባ ታከለ በተለይ ከአሜሪካ ድምጽ ጋር ባደረጉት አጭር ቆይታ መሬታቸው ለልማት ከተወሰደባቸው የአዲስ አበባ ከተማ አርሶ አደሮች መካከል 22000 የሚሆኑት ኢኮንዶሚኒየም እጣ ውስጥ እንዲገቡ መደረጉንም ከንቲባው አስታውቀዋል። ፀሐይ ዳምጠው ዝርዝሩን ይዛለች።
የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ ከአሜሪካ ድምጽ ጋር ያደረጉት አጭር ቆይታ በተለይ ከመሬት አስተዳደር ጋር የተያያዙ ጉዳዮች የተነሱበት ነው። አስተዳደራቸው የመሬት ወረራና ሌብነትን ለማስቆም የመሬት ኦዲት ስራ መጀመሩን ምክትል ከንቲባው ገልጿል። የከተማ መሬት ወረራን ከማስቀረት አንጻር የተተከረበት ዋነኛው ተግባር ለአርሶ አደሮች የመሬት ይዞታ ማረጋገጫ ካርታ መስጠት መሆኑን የከተማው ምክትል ከንቲባ ኢንጂነር ታከለ ኡማ ለአሜሪካ ከደምጽ ገልጿል።
በጣም ይገርም አዲስ አበባ ላይ ክፍላ ጋር ካለው አስተዳደር በእጥፍ በድርም ነው የተጎዳው። አንደኛ የአስተዳደር መሬት ካርታ የለም፣ የመጠቀሚያ ወረቀት የለም። ስለዚህ አሁን አንዱ ያረግነው መስክ ክፍለ ከተማ ላይ በጣም የተደራጀ የመሬት ሪፎርም ስራታችን አንዱ ስለሆነ የአስተዳደሮችን መሬት መዝግበን የመጠቀሚያ ካርታ ሰጠናቸው። መንግስት ለልማት ሲፈልግ ግን ትክክለኛ ህግና ስርዓትን ተከትለው ትክክለኛ ካሳ ተሰጥቷቸው የመልሶ ማልማትና የመልሶ ግንባታ ስራ ተሰጥቶ አስተዳደሩም ልማቱ አውቆ አምኖ ወደዛ እንዲሄድ ነው። ይሄን ከሰራን ሙሉ በሙሉ እናስቆማለን። የመሬት ወረራ የሚባለው ዛካ ያለው መሃል ከተማ ማለ እዛ ማለ። ስለዚህ አስተዳደሩ የራሱን የመጠቀሚያ ካርታ ይዩ ላይ ካለ የራሱን ማፍቱ ከባንክ መበደር ይችላል፣ ማረስ ይችላል፣ የፈለገ ነገር ማድረግ ይችላል። ማድረግ የማይችለው ግን መሸጥ አይችልም። መሸጥ እንዳይችል ግን እኛ ካርታው ላይ ሪስትሪክት ይገደጥ ለነበት ነው የሰጠነው። አስተዳደሩ መጠቀም ይችላል መጠቀም እንዲችል፣ ከዛ ውጪ ግን መሸጥ እንዳይችል አድርገን ያደረግነው።
እየተስተዋለ ያለው የኑሮ ውድነትን ለመቅረፍ የከተማዋን አርሶ አደሮች ያቀፈ የከተማ ግብርና ስራ ተግባራዊ እየተደረገ ነው ያሉት ምክትል ከንቲባው በመሃል ከተማም በዘመናዊ መልክ ትናንሽ የግብርና ስራዎች መጀመራቸውን አብራርቷል። ምክትል ከንቲባው አያይዞም አዲስ አበባ ውስጥ ፈታኝ የሆነው የኑሮ ውድነትን ለመቋቋም እየተከናወኑ ስላሉት ተግባራት አብራርቷል። መካከለኛና ዝቅተኛ የኑሮ ደረጃ ውስጥ ያሉ የማህበረሰብ ክፍሎች ዳቦና ዘይት በዝቅተኛ ዋጋ እንዲያገኙ ለማድረግ እየተሰሩ ያሉ ስራዎችንም ነው በምሳሌነት የተጠቀሱት። በቀን 2 ሚሊዮን ዳቦ አምርቶ እጅግ በቅናሽ ዋጋ እንደሚያቀርብ የተገለጸውና በአገሪቱ መሪ የተመረቀው የሸገር ዳቦ ማምረቻ የገጠመው ፈተናም በጥያቄነት ተነስቷል። ፋብሪካው ቁጥሩ እየጨመረ በመጣው የአዲስ አበባ ኗሪና የኦሮሚያ አጉራባች ከተሞች ዘንድ ከፍተኛ ተስፋ የፈጠረ ቢሆንም ምርቱን በበቂ ሁኔታ ማቅረብ አልቻለም። ቀድመው የተሰለፉ የተወሰኑ ሰዎች ብቻም ናቸው የሸገር ዳቦ ከከተማዋ እጅግ ባነሰ ዋጋ እየገዙ የሚገኙት። ከንቲባውም ታዲያ ፋብሪካው በተለያዩ ምክንያቶች በሙሉ አቅሙ ወደ ስራ አለመግባቱንም አልሸሸጉም።
8 የምርት መስመሮች አሉ። 8 ግን አሁን እያመረተ ያለው አንደኛው መስመር ብቻ ነው። በሁለት ምክንያት አንደኛው ከቱርክ ሀገር የመጣ ማሽን ነው። በጣም ኮምፒውተራይዝድ የተደረገ ማሽን ነው። ይሄንን ማሽን ልክ የሲቪል ወርኩን ጀምረን የማሽኑን ማስገባት ስንጀምር መጋቢት ላይ ኮሮና መጣ። ይታወቃል ሀገሮች ከተሞች ድንበራቸውን ዘጉ፣ የሰዎች እንቅስቃሴ ሙሉ በሙሉ ተገታ። በአጋጣሚ ማሽኑ ጅቡቲ ደርሶ ስለነበረ ከጅቡቲ ጫናቸውና አንድም የማሽን ባለቤት ሳይተክስ ሳግዝን በኢንተርኔት ኦንላይን ኢትዮጵያኖች ናቸው ይሄንን ማሽን የገነቡ። ለምንድን ነው 8 መስመር ሙሉ ፕሮዳክሽን ወደዛ ያልገባን? ኮሚሽን እንዳልተደረገ ፋብሪካው። እኛ ግን ያለ ችግር የዳቦ ችግር ስለሆነ የዘይት ችግር ስለሆነ አንደኛው መስመር ብቻ እንዲያመርት አደረግን። ያችን መስመር ብትበላሽም ኃላፊነቱን ወሰድን። ከሜድሮክ ኢትዮጵያ ጋር ከተርክ ኤምባሲ ጋር እየተነጋገሩ ነው። ያ ሰዎች ወደዚህ ገብቶ በደሞ ኦፕሬት አድርጎ ኮሚሽን አድርጎ እንዲሰጡ።
ሰሞኑን የሸገር ዳቦ ማምረቻ ገጥሞት የነበረውን የኤሌክትሪክ ኃይል መቆራረጥን ተከትሎ የአቅርቦት ችግር በከተማዋ መከሰቱ ሲነገር ቆይቷል። የከተማዋ አስተዳደር ፋብሪካው አሁን ላለው የማምረት አቅም የሚበቃውን የኤሌክትሪክ ኃይል እንዲያገኝ ማድረጉን ምክትል ከንቲባው አስረድቷል። የነዋሪዎችን ከመሃል ከተማ ማፈናቀል ጉዳይ ሌላው በምክትል ከንቲባው የተነሳ ጉዳይ ነው። የአዲስ አበባ መሃል ከተማ ነዋሪዎችና ከከተማ ዳር ላይ የሚገኙ ነዋሪዎችን በመልሶ ማልማት ምክንያት መፈናቀላቸው ለችግር መጋለጣቸው ያለፉት አመታት መገለጫ ነበር። በዚህ ረገድ በርካታ የከተማዋ ነዋሪ ለማህበራዊ ህይወት ተስስርና ኢኮኖሚያዊ ችግር ሲደረቅ ቆይቷል። ምክትል ካንቲባ እንዳሉት ታዲያ ይህ አካሄድ በርሳቸው አስተዳደር የሚቀጥል አይደለም።
በተለይ ከለውጡ በኋላ እኛ ልማት የምንለው ምንድነው? ሰውን ማይከል የሚያደርጉ ብለን እናስባለን። ማለት የሰዎችን ማህበራዊ ልማት፣ የሰዎችን ኢኮኖሚያዊ ልማት ነው ብለን ስለምናስብ መሀል ከተማ ያለውም ሰው በመልሶ ማልማት ከመሀል ከተማ ተፈናቅሎ ከእድር ከእቁቡ ከማህበራዊ መስተጋብሩ መላቀቅ የለበትም፣ አንድ ላይ መሆን ያለበት ብለን ስለምናስብ የመልሶ ማልማት መሀል ከተማ ላይ የነበሩ ትላልቅ የመንደር ግንባታዎችን አንዱ እዛ የነበሩ ነዋሪዎች የግንባታው የልማቱ አካል እንዲሆኑ ያደረገው ይሄኛው በሌላ መልክ ምን አለው እዛ ያለው አርሶ አደር እንዳይፈናቀል ያደረገው። ስለዚህ አሁን እያልኩ አሁን ከመሀል ከተማ የተፈናቀለ ከአርሶ አደር ተፈናቀለ በዚህ ልማት ነው የምንለው የለም።
ምክትል ካንቲባው እንዳስታወሱት የመሀል ከተማ ነዋሪ ሲፈናቀል በከተማው ዳር ላይ ያሉ አርሶ አደሮችም ጭምር ይፈናቀሉ ነበር። በዚህ ሳቢያ የብዙሃን ህይወት አስከፊ እንደነበርና ቤተሰባቸውን እስከ መበተን የደረሱ እንደነበርም ጠቁሟል። የእርሳቸው አስተዳደር እቅድ ግን አርሶ አደሮችንም ያቀፈች አዲስ አበባን መገንባት መሆኑን አብራርቷል። በልማት ፕሮጀክቶች ምክንያት መሬታቸውን ያጡ በሺዎች የሚቆጠሩ የአዲስ አበባ አርሶ አደሮች የኮንዶሚኒየም ኢጣ ውስጥ እንዲገቡ መደረጉንም በምሳሌነት ጠቅሷል።
በልማት ምክንያት እስካሁን ድረስ የተፈናቀለ አርሶ አደር የለም። ወደ 61-62 ሺህ አርሶ አደር የአርሶ አደር ቤተሰብ ያንን የአርሶ አደር ቤተሰብ እንደገና ስንፈትሽ የደረሰባቸው በልማት ስም ተፈናቅሎ ቤተሰቦቻቸው ተበትነው ካሉበት ከተሰበሰቡበት ግማሾቹ ዘበኛ ሆኖ ነበር። ግማሾቹ ደግሞ በጣም ቆንጆ ህንፃ የተገነበበት ጎን ትንሽ ደሳሳ ጎጆዎች ነበሩ። እነዛን ሁሉን እንደገና ወደኋላ ከኢንዱስትሪ ፓርክ የተገናኘ አለ፣ ከሪል ስቴቶች ግንባታ ጋር ተገናኝቶ ተፈናቀለ አለ፣ ከኮንዶሚኒየም ጋር ተገናኝቶ ተፈናቀለ አርሶ አደር ስላለ ያንን አርሶ አደር በቅደም ተከተል በጉዳታቸው ልክ ከገነባናቸው ቤቶች በሎተሪ ሲስተም ከተላለፉ ቤቶች የከተማ አስተዳደሩ ካቢኔ ቁጭ ብሎ ነገሩን ከገመገመ በኋላ የመጀመሪያው ምዕራፍ ወደ 21 ሺህ አካባቢ ቤቶች ከኢጣ ውጪ ለአርሶ አደር ቤተሰቦች ከተማ አስተዳደሩ ያንን ወጪ ሸፍኖላቸው እንዲሰጣቸው የተወሰነው። እሱን ግን አንድ ጊዜ መስጠት ስለማይችል በሂደት ነው። ባንክ ውስጥ ለቆጠበ ሰው ትልቅ ነው፣ ለአርሶ አደር ግን ትንሽ ነው። ምክንያቱም ያን ሁሉም መሬት ስለሆነ የለቀቀው እና በጊዜ ሂደት እየሰጠን እንገኛለን ማለት ነው።
ኢንጂነር ታከለ አክለውም የከተማ ነዋሪ ችግር የሆነው የመኖሪያ ቤት እጥረት ለመቅረፍና የስራ አጥነትን ለመቀነስ እየተሰራ መሆኑን አስታውቋል። በከተማው የተለያዩ የልማት ፕሮጀክቶች እየተከናወኑ መሆናቸውን የገለጹት ምክትል ካንቲባው በተለይ በትምህርት፣ በትራንስፖርት፣ በውሃና በሌሎች መሰረተ ልማቶች የአዲስ አበባ አጎራባች ወረዳዎችንም አስተሳስሮ ለማልማት እየተሰራ መሆኑን ገልጿል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።
የቤንሻንጉል ጉሙዝና ጋምቤላ ክልል የጤና ቢሮዎች የኮቪድ-19 ስርጭት እየጨመረ በመምጣቱ ህብረተሰቡ አስቀድሞ ራሱን ከቫይረሱ እንዲጠብቅ አሳስበዋል። በቤንሻንጉል ጉሙዝ 378 ሰዎች በኮቪድ-19 ሲያዙ፣ በጋምቤላ ደግሞ 645 ሰዎች መያዛቸውን የጤና ቢሮ ኃላፊዎቹ ገልጸዋል። ናኮር መልካ።
በቤኒሻንጉል ጉሙዝ ክልል በተደረገው የቤት ለቤት አሰሳ በሁሉም ወረዳዎች በሚባል ሁኔታ የኮቪድ-19 ስርጭት መዛመቱን የክልሉ ጤና ቢሮ ኃላፊ ወይዘሮ ፍሬዮት አበበ ተናግረዋል። በክልሉ 10847 ሰዎች ላይ በተደረገው ምርመራ 378 ሰዎች በኮሮና ቫይረስ መያዛቸው ተረጋግጧል ብለዋል ኃላፊዋ። 120 ሰዎች ተችሏቸው ከኮቪድ ሕክምና ማዕከል የወጡ ሲሆን እስካሁን ህይወቱ ያለፈም ሆነ ጽኑ ህሙማን መከታተያ ክፍል ውስጥ ያለ የለም ሲሉ አክለዋል። ስለሚደረገው ምርመራም እንዲህ ብለዋል።
እኛ ክልል ላይ የምንሰራው ምርመራ ሁኔታ በተመለከተ በጣም ተጋላጭ የሆኑ ከስራ ባህሪያቸው ከአኗኗራቸው አንጻር ይበልጥ ተጋላጭ የሆኑ ህብረተሰብ ክፍሎችን በሁሉም ወረዳ ላይ ነው ናሙና እየወሰድን ስንመረምር የነበረው እና እስካሁን ባለ ሁኔታ ኦልሞስት ሁሉም ዞኖቻችን ላይ በሚባል ሁኔታ በአብዛኛው ወረዳዎቻችን ላይ የኮቪድን ኬዞችን አግኝተናል። የተገኙ ኮቪድ ኬዞችንም ምን ያህል ኮንታክት አላቸው የሚለው ክትትል አድርገን ኮንታክቶችንም እየተከታተልን ምርመራ እያደረግን ያለንበት ሁኔታ ነው ያለው።
በተመሳሳይ ሁኔታ በጋምቤላ ክልልም የኮቪድ-19 ወረርሽኝ ስርጭት እየጨመረ መሆኑን የክልሉ ጤና ቢሮ ኃላፊ አቶ ካንጋት ሏክ አስታውቋል። በጋምቤላ እስካሁን 645 ሰዎች በኮቪድ-19 ሲያዙ ከነዛ መካከል 178 ተሽሏቸዋል፣ የሰባት ሰዎች ህይወት ደግሞ አልፏል። ይህ መረጃ እስከተጠናቀረበት ጊዜ ድረስ 4 ሰዎች በጽኑ ህሙማን መከታተያ ክፍል ውስጥ የህክምና ድጋፍ እያገኙ መሆናቸውን አቶ ካን ገልጸዋል። በኮቪድ-19 መያዛቸውን እያወቁ ጠፍተው ያልተገኙና ወደ ህክምና ማዕከሉም የተመለሱ አሉ ብለዋል አቶ ካን።
አልፎ አልፎ በተለያዩ ምክንያቶች የጠፉ አሉ።
በቁጥር ምን ያህል ናቸው?
ከጠፉት ውስጥ ወደ 5 የሚሆኑ የተመለሱ አሉ ማለት ተፈልጎ ተያዙ። ሌሎቹ ግን ያው አድራሻ በመቀየር ወደ መገኘት በማይቻልበትና ስልኮቻቸውን በማጥፋት ያልተገኙ ናቸው። ኦልሞስት
አያዛምቱም በሽታውን?
8 የሚደርሱ አልተገኙም። እንግዲህ ያዛምታሉ ትክክል ነው። እሱ አስቸጋሪ ሁኔታዎች አሉ። ኢቨን ሰዎች ፖዚቲቭ ሆነው ወደ ማቆያና ሕክምና ማዕከል እንዲወሰዱ የሚደረግ ጥረት በጣም ብዙ ቻለንጆች አሉ። አብዛኛው እንጂ የሚሉ አሉ። ነገር ግን ያው በህግ አስከባሪ አማካኝነት ተገዶ ወደ ማቆያ የሚገቡበት ሁኔታ ይፈጠራል። ካሁን ግን ጠፍቷል የተባሉትን አንደኛ ሙሉ በሙሉ ከአካባቢ የተሰወሩ ናቸው። አብዛኛው ይህንን ክስተት የተከሰተው ከዛሬ አንድ ሁለት ወር ገደማ አካባቢ ነው። እዛ ወዲህ ግን እንዲህ አይነት ክስተት የለም።
የአሶሳ ከተማ ነዋሪም ወጣት ኢዩብ ያያ በህብረተሰቡ ዘንድ አስተውያለሁ ስላለመዘናጋትም እንዲህ ይገልጻል።
ህብረተሰቡ ሁሌም ባይዘነጋ ጥንቃቄ ማድረግ አለበት። እንደ መጀመሪያ ላይ እንዳለው አገር ውስጥ ገባ ተብሎ ሁሉም ሰው ጆሮውን ለዛ ነገር ሰጥቶ እንዳለ አሁንም በሽታው አልጠፋም፣ እየጨመረ ነው ያለ። ስለዚህ ትኩረት ሰጥቶት በሚችለው ተባብረን በአጭሩ ይህን ነገር ማስቀረት ይቻላል ብዬ ነው የማምነው። በበኩሌ
የሁለቱ ክልሎች የጤና ቢሮ ኃላፊዎች አሁንም ህብረተሰብ ውስጥ የመዘናጋት ሁኔታና የተሳሳተ ግንዛቤ ይስተዋላል፣ ይህ ደግሞ ተጨማሪ ዋጋ ሊያስከፍል ስለሚችል መጠንቀቁ አይከፋም ብለዋል።
መዘናጋት አለ። መዘናጋት ስንል ህብረተሰቡ ብቻ ሳይሆን ያው አመራሩ፣ ባለሙያውን ሁሉ በሁሉ ዘርፍ የሚገለጽ መዘናጋቶች አሉ። ያው እንደምናውቀው እና ቶሎ መጥቶ ቶሎ የሚወጣ ነው የመሰለው ለህብረተሰቡ ይዘገኝ መዘናጋት አለ። ወጣቱ ረጅም ጊዜ በፀሐይ በዝናብ ሆኖ ሲያስታቅም ነበር። ሞ አሁን ባለው ሁኔታ ወደኋላ መመለስ አለና በዚህ አጋጣሚ እንዴት አድርገን እናነቃንቀዋለን? የወጣት በጎ ፍቃድ ሰጪውን እንዴት አድርገን ነው ወደፊት የምናመጣው? ኢቭን የኬዞችን ሁኔታ ስናይ በእኛ ክልል ውስጥ አብዛኛው ኬዝ የተከሰተው እንደዚህ ወጣትና ከዛ ቀጠል ብሎ ያሉ እድሜዎች ላይ ነው ብዙ ኬዝ ያለው በእድሜ ደረጃ ስናይና። ስለዚህ ወጣቱ ራሱን ጠብቆ ኮሚኒቲ ላይ የሚያለው በጎ ፍቃድ እንዴት ነው መስራት ያለበት የሚል እንዴት ነው የምንመራ የሚል የጋራ ውይይት አድርገን ተግባብተን እንደገና እነሱን አክቲቬት አድርገን አሁን በጀመርንባቸው ወረዳዎች ላይ ሰፊ ስራ ነው እየሰሩት ያሉ ወጣቱ።
ኮሮና ጋምቤላ ኬዞች ከመታየታቸው በፊት የተሳሳቱ ግንዛቤዎች ነበሩ። ኢቨን ጋምቤላ ላይ ሞቃታማ ስለሆነ ቦታው እዚህ አይደርስም ባሉትን አስተሳሰቦች ነበሩ። እነዚህም ግን ትክክል እንዳለው ነው። ሰፊ የማህበረሰብ ንቅናቄ ስራ ሰጥተናል። በሽታው ደግሞ የለምና የፖለቲካል ኮንሰምፕሽን የሚለውን ነገር ምናልባት ኮቪድ በዓለም ደረጃ ከተከሰተበት ጊዜ ጀምሮ እስካሁን እንኳን አዋቂዎች ህጻናት ሁሉ ይህን በሽታ እንዳለ ያሳል። በተለያዩ ሚዲያ እንትኖች ይህንን ዓለም በጣም በከባድ ሁኔታ እየጎዳ ያለና ኢትዮጵያ ደግሞ በዚህ ኤክሴፕሽናል እንዳልሆነ በሽታው በደንብ በትክክል እንዳለ ሰዎች እንዲረዱ ነው። መጀመሪያ ላይ እንዲህ አይነት ፐርሰፕሽኖች አሉ። በአሁኑ ሰዓት እንደ ጋምቤላ እንዲህ አይነት ነገሮች እየተቀረፉ ነው።
በአሁኑ ጊዜም የኮቪድ-19 ስርጭትን ለመቆጣጠር ያስችላል ተብሎ የታመነበት ሀገር አቀፍ ዘመቻ በክልላቸውም እንደሚደረግ ኃላፊዎቹ ገልጸዋል።
የኮቪድ መከላከልና መቆጣጠር ስራዎችን አጠናክረን ለመስራት በሀገር አቀፍ ደረጃ የታወጀውን የማህበረሰብ አቀፍ የኮቪድ ምርመራና ንቅናቄ ስራ በእኛም ክልል ከሰኞ ጀምሮ ጀምረን እየሰራን ያለ ነው። ሁሉም ወረዳዎቻችን ላይ በሁለት ሳምንት ውስጥ ወደ 5200 እኛ ጋር የሚመረመረው እኛ እንደ ክልል ከዚህ በላይ አድርገን እስከ 10,000 እንመረምራለን የሚል እቅድ ያቀድ ነው። እንግዲህ አንድ መመርመሪያ ማሽን ነው ያለችን። እሷንም ቢሆን 24 ሰዓት ቢሆንም ሰርተን ከዚህ በላይ ሳምፕል ኮሌክት ማድረግ አለብን የሚል እቅድ ነው ያለን።
አስፈላጊ ቅድመ ዝግጅት ያለ አሁን ያለንን የተሰጠንን ታርጌት ወደ 5132 ሰዎች በዚህ ምርመራ ይታቀፋሉ። ስለዚህ ይህንን ምርመራ ደግሞ ስናካሄድ አስፈላጊ ማህበረሰብ ማግኘት ያለበትን ግንዛቤ ጎን ለጎን በደንብ በስፋት ስራ ተጀምሯል። ይህንን ደግሞ የሚቀጥል ነው የሚሆነው። ከምርመራው በኋላ
ህብረተሰቡ ተገቢውን ጥንቃቄ እያደረገ ራሱንና ቤተሰቡን ብሎም ወገኑን ከኮሮና ቫይረስ እንዲጠብቅ ጥሪ አቅርበዋል ኃላፊዎቹ። ለአሜሪካ ድምፅ ናኮር መልካ ሳምቦ።
እስካሁን ድረስ አብረን ስለቆየን ደስ ብሎናል። አርታኢ ትዝታ በላቸው፣ አቀናባሪ ኤልያስ አስማረ፣ መርሃ ግብሩን በመምራት ደግሞ ሀብታሙ ስዩም አብሬያቸው አምሽቻለሁ። የነገ ሰው ይበለን።